Voice of America. አንዳንድ ከፍተኛ የአመራር አባሎቻቸውን ጨምሮ በርካታ አባላትና ቁጥራቸው የበዛ ደጋፊዎቻቸው እንደታሰሩባቸው ከፊሉም ከታሰሩባቸው የአካባቢ እስር ቤቶች ዘመድ ጥያቄ ወደማያገኙባቸው ሰፈሮች አዛውረዋቸዋል ሲሉ ሁለት የፖለቲካ ፓርቲዎች አማረሩ። በአስቸኳይ ጊዜ አዋጁ ስም የዜጎች መብቶች እየተገፈፉ ነው ሲሉ የከሰሱት ተቃዋሚ ፓርቲዎች ያሉበት ያልታወቀ መኖራቸውንም ተናግረዋል። አሉላ ማምሻውን ወደ አዲስ አበባ ደውሎ የሁለት የፖለቲካ ተቃዋሚ ፓርቲዎች መሪዎችን አነጋግሮ ተከታዩን አጠናቅሯል።
የየፓርቲዎቻቸውን ጥያቄዎች ያሰሙት አቶ ሙሉጌታ አበበ የመኢአድ ምክትል ፕሬዚዳንት፣ አቶ የሺዋስ አሰፋ ደግሞ የሰማያዊ ፓርቲ ሊቀመንበር ናቸው። አዋጁ ከመደንገጉ አስቀድሞ የታሰሩ አንዳንድ የአመራር አባላቶችን የታሰሩበት ጉዳይ አያስከስሳቸውም፣ ሊለቀቁ ይገባል ሲል የክልሉ ፍትህ ቢሮ ለማረሚያ ቤቱና ለፖሊስ ደብዳቤ ቢጽፍም እስካሁን ያለመለቀቃቸውን እንዲያውም እንደ አዲስ በአስቸኳይ ጊዜ አዋጁ እንዲታይ የተደረገ ነው ሲሉ አስቀድሞ የተናገሩት የመኢአዱ አቶ ሙሉጌታ አበበ ናቸው።
አቶ ሙሉቀናይን አለም የሰሜን ቀጠና ኃላፊና የመኢአድ ከፍተኛ አመራር አባል ናቸው። የታሰሩት ከአዋጁ በፊት ነው። ወደ 3 ወር አካባቢ ነው አሁን ያላቸው ከታሰሩ እስር ቤት ከገቡት። አቶ ሙሉቀና አቶ ተሾመ ተሻለ የዳንግላ ነዋሪ ናቸው እና የመኢአድ ከፍተኛ አመራር አቶ ሙሉቀን ሲሆን የዞኑ ሰብሳቢ ደግሞ አቶ ተሾመ ናቸው። የታሰሩበት ምክንያት በወቅቱ በነበረው የህዝባዊ እምቢተኝነት ወይም የህዝቡ መብት ጥያቄ በነበረበት ወቅት ላይ ነው የተያዙት። አሁን እንዴት አድርገው ከዚህ ጋር ሊያገናኙት እንደቻሉ ግልጽ አይደለም። በተደጋጋሚ ሞክረናል። የሚገርመው ራሱ የክልሉ የፍትህ ቢሮ ኃላፊው ራሱ አያስከስሳቸውም፣ ከስር ይፈቱ ብሎ ደብዳቤ ልኳል ለማረሚያ ቤቱና ለዳንግላ ወረዳ ፖሊስ ማለት ነው።
ከዚህ ጋር አያያዝም እንዴት እንዳያያዙ ሲሉ ከምኑ ጋር ማለት ነው? ከአስቸኳይ ጊዜ አዋጁ
ጋር አያያዝም። እነሱ የተያዙበት አስቸኳይ ጊዜ ከመታወጁ በፊት ነው። እስር ላይ ያሉ አሁን ከ3 ወር አካባቢ ነው አሁን ያላቸው። 85 ቀን ታስረዋል አሁን እስከ ዛሬ ማለት ነው። ስለዚህ አሁን የፍትህ ቢሮ ይህን መርምሮ አያስከስሳቸውም፣ ሊለቀቁ ይገባል ብሎ ደብዳቤ ልኳል ለወረዳ ፖሊስም ለማረሚያ ቤቱም እንዲለቀቁ አያስከስሳቸውም ብሎ የክልሉ ፍትህ ቢሮ ጽፏል ለዳንግላ ወረዳ። ዳንግላ ወረዳ ሲያሳብበው የነበረው አንድ ከዳኛ ልማከር፣ ሁለት ደብዳቤው መልሽ ለክልሉ ኮማንድ ፖስት ኃላፊዎች ልኬዋለሁ ነው ያለው። እንዴት እንዳያያዙት ምንም ለዛ ነው። ከዛ ወደ ክልሉ ልኬዋለሁ አለ። አሁን ከትላንት ወዲያ ከማረሚያ ቤት ወጥተው ወደ ጣቢያ ገብተው የታድሶ ስልጠና መውሰድ አለባችሁ ተብለው የርዕዮተ ዓለም ልዩነት እያለን የምንወስደው ስልጠና የለም እኛ ልዩነታችን የርዕዮተ ዓለም ነው፣ የምንታገለው በሰላማዊ ትግል ነው፣ የታሰርንበት ምንም ያጠፋነው ጥፋት የለም፣ በቂ መረጃም የለብንም እያሉ ተገደው ነው ወደ ብርሸለቆ ተወስደዋል ብለው ቤተሰቦቻቸው ሪፖርት ያደረጉልለኛል። በአሁኑ ሰዓት ላይ ብርሸለቆ ነው የሚገኙት ሁለቱም ማለት ነው።
ከአዋጁ ድንጋጌ በፊት ቢወጡም አሁን በአዋጁ የሚታይ ቀደም ብሎ የገለጹትን ከእስር በኋላ ለሚለቀቁ ሰዎች የሚሰጠውን ስልጠናም በግድ እንዲሰጣቸው መደረጉን ነው ለእነኚህ ሁለት ከፍተኛ አመራር አባላት የተገለጸው።
አዎ፣ በግድ መውሰድ አለባችሁ ስልጠናውን ተብለው የርዕዮተ ዓለም ልዩነት እያለን ስልጠና አንወስድም፣ የተከሰስንበትም የሰራነው ወንጀል የለም፣ በፍትህ ቢሮም በነፃ እንድንለቀቅ አሰናብቶናል እያሉ ተገደው ወደ ብር ሸለቆ እንደተወሰዱ ነው ከቤተሰባቸው መረጃ መረዳት የቻልነው። አዋጁ የታሰሩት ከ10 በላይ የሆኑ በምስራቅ ጎጃም አካባቢ በአዲስ አበባ እንደዚሁ የታሰሩ ሰዎች አሉ። የመኢአድ የዞንና የወረዳ አመራሮች ማለት ነው።
ታሰሩብን ያሏቸውን የድርጅቶቻቸውን ከፍተኛ አመራር አባላት ማንነት በመዘርዘር ሰላማዊ የመቃወም መብታችን ተጨፍልቋል፣ ለጠቅላይ ሚኒስትሩ ጽህፈት ቤትና በአስቸኳይ ጊዜ አዋጁ መሰረት ለተቋቋመው የማዘዣ ጣቢያ ወይም ጠቅላይ መምሪያ ያቀረብነው ጥያቄም ምላሽ አላገኘም ሲሉ የገለጡት ደግሞ የሰማያዊው ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው።
በእርግጥ ከአስቸኳይ ጊዜ አዋጁ በፊት ወደ 94 የሚሆኑ ከፍተኛ አመራርና አባላት በእስር ቤት እንደሚገኙ ይታወቃል። ነገር ግን ከአስቸኳይ ጊዜ አዋጁ በኋላ 3 ከፍተኛ አመራሮች እና 10 የሚሆኑ አመራሮች በጠቅላላ 23 አባላት የፓርቲው አባላት በእስር ላይ ናቸው። ከ80 በላይ ደጋፊዎች በእስር ላይ ናቸው ከአስቸኳይ ጊዜ አዋጁ በኋላ ማለት ነው።
የት ነው ይህ የሆነው? እነኚህ ሰዎች የታሰሩት ከየት ነው? ከፍተኛ አመራር አባላቱን ስምና ኃላፊነታቸውን ጨምረው ቢገልጹልን።
በሁሉም የሀገሪቱ ክፍሎች ነው። ከአዲስ አበባ አለ፣ ከወሎ ሰቆጣ አለ፣ አርሲ በቆጂ አለ፣ ባህር ዳር አለ፣ በተለያዩ የሀገሪቱ ክፍሎች ናቸው። ከፍተኛ አመራሮችን በተመለከተ ግን ወይዘሪት ብሌን መስፍን በአዲሱ የተዋቀረው የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ውስጥ የሴቶች ጉዳይ ኃላፊ ሆነው የተሰየሙ ናቸው። መምህር አበባ ካሉ ደግሞ የውጭ ጉዳይ ኃላፊ ናቸው። በቀደም ሲል በነበረውም ካቢኔ ውስጥ የውጭ ጉዳይ ኃላፊ የነበሩ ናቸው። አቶ ይድነቃቸው ከበደ ደግሞ የብሔራዊ ምክር ቤት የሰማያዊ ፓርቲ የብሔራዊ ምክር ቤት ሰብሳቢ ነው። ሌሎችም ከፍተኛ አመራሮች እንደዚሁ ከዚህ ከአስቸኳይ ጊዜ አዋጁ በኋላ ተይዘው በእስር ላይ ናቸው። ነገር ግን ከዚህ ቀደም እኛ የአስቸኳይ ጊዜ አዋጁ እንደታወጀ እንደ ፓርቲ መንቀሳቀስ የምንችል እንደሆነ ወይም አዋጁ አግዶን እንደሆነ ለጠቅላይ ሚኒስትሩ ደብዳቤ ጽፈን ነበር። ለዛ መልስ ሳይሰጥ ነው እነዚህ አባሎቻችን ወደ እስር የተወረወሩት። ከዛ በኋላም እነዚህ 23 አባላት እና አመራሮች ከታሰሩ በኋላም ለአስቸኳይ ጊዜ አዋጅ መርማሪ ቦርድ እነዚህ በሰላማዊ መንገድ የሚታገሉ የሰማያዊ ፓርቲ አባላት ናቸው፣ ስለዚህ መታሰር አይገባቸውም፣ ህገ መንግስታዊ መብታቸውን የተጠቀሙት በህገ መንግስቱ መሰረት የተደራጀ ነው ብለን ደብዳቤ ጽፈን አስገባን ለአስቸኳይ ጊዜ አዋጅ መርማሪ ቦርድ ለሚባለው አስገብተን ነበር። ነገር ግን መልስ አልሰጡንም። ነገር ግን ደውለው ቀጠሮ ሲዘውን ነበር ዛሬ ሰኞና ማክሰኞ እናነጋግራቸዋለን ብለው ነበር።
በደፈናው አነስተኛና ከፍተኛ ከሚሉ ውጪ የሚጠየቁባቸው ጥፋቶች በተጨባጭ አለመገለጣቸውን የአመራር አባሎቻችንና ደጋፊዎቻችንም ህገ መንግስታዊ መብት ተገፏል ያሉት የተቃዋሚ መሪዎች መንግስትን ማጥላላት የሚል ክስ አንዱ መሆኑን እንደተነገራቸው ገልጠዋል።